ክርስቶስ ኢየሱስም ሰላም እላችኋለሁ። ዶክተር መሬት ነኝ። የዛሬውን መልእክታችንን የማቀርብላችሁ ከመጽሐፍ ቅዱሳችን ክፍል ከመጽሐፈ ዳንኤል ምዕራፍ 6 ነው። ያው ታሪኩን በአብዛኛዎቻችሁ እንደምታውቁት የዳንኤልን ታሪክ ይመለከታል። ባለፈው ትምህርታችን ባለፉት እንዲሁ እያቆራረጥን የተማርናቸው አሉ። በተከታታይ ባለመገኘቴ በየሳምንቱ በጣም ይቅርታ ጠይቃለሁ። ሁኔታዎች አንዳንድ ጊዜ ከአቅም በላይ ሲሆኑ ለፕሮግራሙን ኦርጋናይዝ ለምታደርግልን እህት አስቀድሜ በመንገር ያው ባለፈው ሳምንት አልተገኘሁም። ቢሆንም ዛሬ እግዚአብሔር እያንዳንዳችን ያለውን ቃል እንዲያስተምረን ይህንን አምናለሁ። የሚዘገይ ነገር የለም በጌታ ፊት ማለቴ ነው። ምናልባት ዛሬ አዲስ ሆናችሁ ይህንን ፕሮግራም ለማዳመጥ የገባችሁ ትኖሩ በተከታታይ ከአንድ መጽሐፍ ላይ የመንፈሳዊ ሕይወትን እድገት በተመለከተ ሁኔታዎች ሳይመቹ ሰው በመንፈሱ ማደግ ይችላል፣ እግዚአብሔር ለበጎ ያደርገዋል ከሚለው ጋር በማያያዝ እየተማርን ነው የነበረው። በመጀመሪያው ሳምንት ሰው ሲገፋ እንዴት በመንፈሳዊ ህይወት ማደግ ይችላል የሚለውን ከሙሴ ታሪክ አኳያ አይተን ነበር። ምናልባት መጽሐፍ ቅዱሳቸውን ማየት እንደምትፈልጉ ዘጸአት ምዕራፍ 2-5 ያለውን አይተን ነበር። በቀጣዩ ሳምንት ደግሞ ሰው በሁኔታዎች ሲወጣጠር ከአቅሙ በላይ በሆነ ኃላፊነት ሲገባ እግዚአብሔር ይረዳል፣ ማደግ ይቻላል፣ በመንፈሳዊ ህይወት ለማደጊያ ነጥብ እግዚአብሔር ይጠቀምበታል በሚል ከኢያሱ ምዕራፍ 1 ጀምረን ምዕራፍ 1 ከቁጥር 1-11 ምዕራፍ 5 ከቁጥር 13 ጀምሮ እና ምዕራፍ 23ንም እንዲሁ አለፍ አለፍ እያል አየን። ከዛ ደግሞ በመቀጠል እንደ ጌዲዮን እግዚአብሔር እንደው ካለ ለምን ይሄ ሁሉ ይደርስብናል? ለምን ይሄ ሁሉ መከራ ይደርስብኛል? እግዚአብሔር በእውነት ቢያይ ለምን አልረዳንም? የምትሉ ብትኖሩ መጽሐፍ ቅዱሳችን ለዚህ እመልሳለሁ በሚል የጌዲዮንን ምሳሌ በማድረግ በጥርጥር ውስጥ እግዚአብሔር እንደው በእውነት አይቷል ወይ በሚባልበት በስም ውስጥ እያሉ እግዚአብሔር ያንን ለህይወታችን ማደጊያ ይጠቀምበታል፣ እኛም እናድጋለን በሚል ከመሳፍንት ምዕራፍ 6-7 እንዲሁ አይተን ነበር። አዲስ አመትን በተመለከተ እግዚአብሔር የዘመናት አምላክ ነው፣ እኔ ያለና የሚኖር ነኝ ይላል እግዚአብሔር በሚል ዛሬም እግዚአብሔር አለ የዘመናት አምላክ ነው ብለን አዲስ አመትን በተመለከተ አየን። ከዛ በመቀጠል ደግሞ በሁለት ወዳጆች መካከል ብንሆን ሁለቱ ደግሞ ባይስማሙ እኛ መካከለኛ ብንሆን ይህንን እንዴት ማስታረቅ ይቻላል? እንዴትስ በመንፈሳዊ ህይወት ማደግ በዚህ ውስጥ ይቻላል? ተወጥረው እያሉ ለዚህ አደሉ ለዛ አደሉ በሚል ሁኔታ ውስጥ ያለውን ምሳሌ በመጥቀስ ዮናታንን ዳዊት እንደ ልቡ የወደደው የንጉስ ልጅ በተመለከተ አይተን ነበር እና ዮናታንን እምነት እግዚአብሔር እንዴት እንዳሳደገ ትክክለኛውን እውነቱን ለማወቅ የሄደበትን መንገድ አስመልክተን እንዲሁ ተመልክተን ነበር። ከአንደኛ ሳሙኤል ምዕራፍ 18:23 ላይ ማለት ነው። በመቀጠል ደግሞ እግዚአብሔር ኃጢአትን ይቀጣል፣ ኃጢአተኛውን ግን ይቅር ይላል ከሚል አኳያ በዛ ውስጥ መንፈሳዊ ህይወት ደግሞ ሊያድግ ይችላል በሚል አኳያ የዳዊትን ህይወት ተመለከተን በሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1-23 እና ምዕራፍ 12 ከቁጥር 1-14 ባለው ከዛ ደግሞ ዳዊት ከተመለሰ በኋላ ምን እንዳለ በመዝሙረ ዳዊት ምዕራፍ 51 ላይ አየን። እግዚአብሔር በኃጢአቱ ምክንያት ብዙ ነገር በቤተሰቡ የእሱ ኃጢአት ለእሱ ብቻ ሆኖ አልቀረም፣ ቤተሰቡን ሁሉ መልእክተኞቹን ሁሉ ንጹህም ደም እንደፈሰሰ እንደሞተ እና በቃ ብዙ ሰዎችን ኢንቮልቭ እንዳደረገ የአንድ ሰው በደል እግዚአብሔርን ሰው ሲበደል ሌላው ሁሉ አብሮ እንደሚታሰር ከመጽሐፍ ቅዱሳችን ታሪክ አልፈን ብንመለከት የአንድ ሰው እርቅ የእስራኤልን ጉዞ ያገደ እንደነበረ ከዛም ጋር ማያያዝ ይቻላል። ብቻ ለማንኛውም የዳዊትን ህይወት ተመልክተን እግዚአብሔር ኃጢአትን ይቅር ይላል ሰው ሲመለስ፣ ነገር ግን የኃጢአት ዋጋ የገልት ዋጋ ያስከፍላል፣ እግዚአብሔር ያንን ይቀጣል በሚል ያለፈበትን ህይወት አየን። ዛሬ ደግሞ እግዚአብሔር ከሰጠኝ ላካፍላችሁ የምወደው ከዳንኤል ምዕራፍ 6 ላይ ነው። የዳንኤልን ህይወት ዳንኤል የነበረበት ሁኔታ በምርኮ ቦታ እንደሆነ በሀገሩ ያይደለ ሰው ከህዝቡ ጋር ያይደለ ሰው የነበረ ነገር ግን እግዚአብሔር ያከበረው በዚህ ውስጥ ግን እግዚአብሔርን እያከበረ እያለ ምን አይነት ሁኔታ እንደገጠመው እምነቱን የሚፈጥን እንዲያመቻምች የሚያደርግ እንዲያመነታ የሚያደርግ ሁኔታ ግፊት እንደገጠመው በዛ ውስጥ ግን እግዚአብሔር እምነቱን እንዳጠነከረ ይህንን የምንማርበት ቀን ነው ዛሬ። እንጸልይ እስኪ። ኃያልና ቅዱስ የሆንክ አምላካችን እግዚአብሔር ሆይ በእውነት እናመሰግንሃለን። ምሕረትና ቸርነትህ በስቶልን ለዚች ሰዓት ደርሰናል። በራሳችን ፈቃድ ወይም በራሳችን ብልጠት ወይም በራሳችን ኃይል አይደለም እግዚአብሔር፣ የእድሜ ባለቤት አንተ ብቻ ነህ። ለእያንዳንዳችን እንደወደድህ የምትሰጥ የሰጠህንም አሁን ደግሞ እግዚአብሔር ሆይ ልታስተምረን ያለ የሚረባንን ነገር የምታሳየን አቤቱ እግዚአብሔር ፊትህን እንሻለን። እኔ ባሪያ ባዶ ነኝ፣ ለራሴም የሚጠቅመውን ከአንተ ብቻ ዘንድ የምፈልግ ከዚህ በስተቀረ ሌላ ነገር የሌለኝ አንተ ታመኜ ያለሁ ባሪያህ ነኝና አቤቱ እግዚአብሔር ሆይ ጊዜያችን በከንቱ አይለፍ፣ ለስጋም ጥቅም አይሆን። ነገር ግን ነፍስ ስጋን አልፎ የሚወጋውን ይህንን እውነት የሆነውን ቃልህን እንድታስተምረን በሕያውም መንፈስህ በቅዱስ መንፈስህ በመካከላችን እንድትገኝ በያለንበት መንፈስ ቅዱስህ እንዲቆጣጠረን አእምሯችንን እንድትከፍት የሚረባንን ነገር እንድታሳየን እንለምንሃለን። ባሬ ጊዜውም እኛም እነሆ በኢየሱስ ክርስቶስ አሜን። ቀደም ብዬ እንዳልኩ ዳንኤል በሀገሩ አልነበረም ብያለሁ። ይህንም ተያዛችሁ እንደገና ምን እንደገጠመው ቀስ ብለን እናያለን። እስቲ ወደ ምዕራፉ ከመግባታችን በፊት እንዲሁ በዓለም ካለው ነገር እስቲ እንመልከት። ምን ሆነ በዓለም ከታሪክ አኳያ ስንመለከት አንድ ምሳሌ መስጠት እፈልጋለሁ። የዓለም ጦርነት ምናልባት እኛ በዛ ጊዜ አልነበርንም፣ ግን ከታሪክ መጽሐፍ ማንበብ ይቻላል። ቢሆንም ግን ኮምፕሮማይዝ የሚለውን ነገር ለማስ እንድናስብ ፈልጌ ነው። የሁለተኛው ዓለም ጦርነት ጊዜ ሂትለር ነበር ገናና የነበረው አይደል? እና እንዴት ሆኖ እሱ ዲክታተር ሆኖ እንዲገዛ እንደሆነ ብንመለከት ብዙ ይህንን የእሱን ሁኔታ ሊቋቋሙ የተነሱ ተዋጊዎች ነበሩ። የፍራንስ አምስተኛው ብርጌድ የነበረው እና የኖሪዎቹ ቢሆንም ይህንን አሳልፈው የሰጡ በኮምፕሮማይዝ ያደረጉ ነጻነት አለ ነጻነት የሚዋጉትን አሳልፈው የሰጡ ህይወታቸውን እንዲያጠፉ ያደረጉ ነበሩ እና በዛ ምክንያት ሂትለር ገናና ሆኖ የብዙ ሰዎች ህይወት እንዳውም አልፎ የብዙ ክርስቲያኖች ህይወት ጠፍቶ ነበረ። የሸሹቱ ወደ ሆላንድ የሄዱም ነበሩ እና ከነዛ ውስጥ እንግዲህ ኮሪ የምትባል እና ቤተሰቧ ማለት ነው እነዚህን የተገፉትን እስራኤላዊ የተሸሸጉትን እስራኤላዊ ቢገልጡ በቤታቸው የተሸሸጉትን ቢገልጡ እነሱ ምንም አይደረጉም። ግን እስራኤላውያን ሪፊጂ የነበሩት ይገደሉ ነበር አውቶማቲካሊ። ስለዚህ እነዚህ ክርስቲያኖች የሰው ነፍስ ንጹህ ደም ለምን አሳልፈን እንሰጣለን? እንደው እግዚአብሔር ያረገንን ያድርግ ብንሞትም እንሞታለን ብለው ደበቋቸው። ህይወታቸው በህይወታቸው ተወራርዶ ማለት ነው። እነኛን ሰዎች አዳኑ። እነኛ ሰዎች ግን በድብቅ ነበሩ። እነኛ እስራኤላውያን ማለት ነው። ያው ቃሉ ተደብቀው እንዳሉ ደባቂዎቹ ማለት ነው። አሳልፈው መስጠት ይችሉ ነበር። ግን ትክክል እንዳይደለ ይሄ የሚሆነው ነገር ትክክል እንዳይደለ በጣም ከተገነዘቡ በኋላ እነኝህን ሰዎች አሳልፈው ለመስጠት እምቢ አሉ። ትክክል እንዳይደለ የተገነዘበ ዳንኤል የሚያደርገውን ከማድረግ ወደ ኋላ አላለም ነበረ። በዳሪዮስ ዘመን እሱ ዳሪዮስ ማለት ነው ንጉሱ ብዙ መሳፍንትን የሾመበት ዘመን ሊሾም የወደደበት ዘመን ነበረ። እና መሳፍንቱ የሚሾመው ንጉስ በላያቸው ላይ ባሉት መሳፍንቶች ላይ ሌላ ጥበበኛ የሆነ ሰው መሾም ፈለገ። ይህም መጤ የሆነ ዳንኤል ነበረ። ከክፍሉ ብናነበው ምዕራፍ 6:3 ላይ ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ከዚህ የተነሳ ምን ሆነ? አለቆቹ ይህ በላያችን ላይ ልሾም ነው እንደ ይሄ ደግሞ ብለው ሰበብ ፈለጉ ይላል መጽሐፍ ቅዱሳችን። ምን የሚያደርጉበት? እሱን ዘወር የሚያደርጉበት። ነገር ግን ሰበብ ቢፈልጉም ምን አልሆነም ይላል መጽሐፍ ቅዱሳችን በቁጥር 4 ላይ በደልም ስህተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም ይላል። እነዛም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አላገኙበትም አሉ። የዚያም ጊዜም አለቆቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉስ ዳሪዮስ ሆይ ሺህ ዓመት ንገስ። የመንግስቱ አለቆች ሁሉ ሽማምቶችና መሳፍንት አማካሪዎችና አዛዦች ንጉስ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉስ ሕግና በርሱ ትእዛዝ ይወጣ ዘንድ ተማከሩ ይላል። ከዛ በኋላ ምን ሊያደርጉ ነው? እንደ ሜዶን እና እንደ ፋርስ እንደማይለወጥ ሕግ ትእዛዝ ሊያወጣ ተስማማ። ጽሕፈቱም ተጻፈ፣ ንጉሱም ፈረመ፣ ትእዛዙም ወጣ። ዳንኤል ግን በልማዱ ምን ያደርግ ነበር? ምንም እንኳን በንጉስ ፊት የተወደደ የአለቆች አለቃ ለመሆን የበቃ ቢሆንም አንድ ነገር የረሳ ሰው አይደለም። ምን ማድረግ? አምላኩን የረሳ ሰው አይደለም። በአምላኩና በእሱ መካከል ምንም የሚገባ አልነበረም። መጽሐፍ ቅዱሳችንን ስናነብ ዳንኤልም ጽሕፈቱ እንደ ተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም እያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገንም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ስለዚህ ምን አገኙበት? ሰበብ አገኙበት። ሰበብ አገኙበት የሚከሱበት ስልጣኑ ላይ እንዳይቆይ የሚያደርግ እንደውም እሱ ብቻ አይደለም እንዲሞት የሚያደርግ ከፊታቸው ዘወር የሚያስደርግ ሰበብ አገኙበት። ዳንኤል ምርጫ አለው፣ እንደ ቀድሞ መጸለይ፣ መጸለዩን ማቆም፣ ወይንም ደግሞ መጸለይ፣ ወደ አንበሳ ጉድጓድ መጣል፣ መሞት፣ በአንበሳ ተበልቶ መሞት። እሺ፣ ይህንን ካደረገ በኋላ ለንጉሱ ቀርበው ነገሩት። ንጉሱም ግራ ተጋባ። ይህ ሕግ ያወጣው ሕግ ዳንኤልን የሚወደውን ሰው እንደሚነካ አላሰበም ነበረ፣ አላወቀም ነበረ። ነገር ግን አሁን ይሄ መልከ መልካም የነበረው በአለቆች ሁሉ ላይ ሊሾም የታሰበው ሰው እንደሆነ ሲገባው ሊያድነው ሞከረ። ነገር ግን ሊያድነው አልቻለም። ከቁጥር 14 ላይ ይህንን ማንበብ ትችላላችሁ። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ያድነውም ፀሐይ እስኪገባ ድረስ ደከመ ይላል። በሰው ድርሻ በንጉስ ድርሻ ያውም ሊሆን ያልተቻለም። ፀሐይ እስኪገባ ድረስ ንጉስ ሊያድነው ዳንኤልን አልቻለም። ሰዎቹ እንዳውም በርትተው እወቅ፣ አንተ ያወጣኸው ህግ የማይለወጥ ህግ ነው፣ ይህንን እወቅ ብለው ንጉሱን እንኳን ሲያስፈራሩት እንመለከታለን። ስለዚህ ዳንኤልን የሚያድን በሰዎች ዘንድ አልተገኘም፣ ንጉስ አልቻለም። በማምለኩ ምክንያት በእግዚአብሔር ላይ ባለው እምነት የጸሎትም ልምምድ ምክንያት ዳንኤል ወደ ጉድጓድ ሊጣል ነው። የሚያምነውን ነገር ወደኋላ ማለት ስላልፈለገ እስኪ እኔና እናንተ ይህንን ነገር ወደ ልባችን እንውሰደው። በደርግ ዘመን እኔ ወደ ጌታ የመጣሁት በደርግ ዘመን ነው፣ እምነት እንደ ልብ በማይቻልበት ዘመን፣ ስናምን አይዲያሊስት ተብለን በምንገፋበት ዘመን። የራሴን ህይወት መናገር ቢያስፈልግ ኤቺ ዲግሪ ብላሽ አይዲያሊስት እየተባልኩ የምገፋበት ዘመን ነበር። እና ያን ጊዜ በጣም የሚገርመው ወደ የሰው ቤት ስንሄድ ፊት ለፊት ከጸለይን ይዝናል ስለሚባል አጎንብሰን መጸለይ እንኳን የሚያስፈራበት ጊዜ ነበረ። አንዳንዶች እንደውም ህይወታቸውን ሰጡ፣ አለፉ። አንዳንዶች ታሰሩ። ጥቂቷ ለእኛም ደረሰችን። እግዚአብሔር ይመስገን፣ ስለ ክብሩ ግን ራሱ አጸናን። መጸለይ ግን ፊት ለፊት በጣም የሚያስፈራበት ኮምፕሮማይዝ እንድናደርግ የሚያደርግ ሁኔታዎች በጣም ብዙ ጊዜ ገጥመውን ያውቃሉ። በጣም በጣም የሚገርም አይነት እምነት ነበረው ዳንኤል። ህግ በንጉስ ወጥቶ ወደ አንበሳ ጉድጓድ እንዲጣል፣ አንበሳ ስጋ ሲያገኝ እንዴት እንደሚበጫጭቅ የሚያውቅ ዳንኤል የኔንም ስጋ ይበጫጭቀዋል ብሎ አለመፍራቱ፣ ቢያድነኝ ቢገለኝ እግዚአብሔር ይመስገን፣ እኔ ግን በፊቱ ላደርግ የሚገባኝን ማድረግ አለብኝ፣ ወደ ኋላ አለንም የፈለገው ይሁን ብሎ ያለ ማመንታት የሚያደርገውን ለእግዚአብሔር ክብር ማድረግ፣ ይሄ ትልቅ እምነትና ጸጋ ያስፈልገዋል። ምን ያህሎቻችንን እንኳን ዳንኤል እንደ ዳንኤል አንበሳ ጉድጓድ መጣል ይቅርና በመስሪያ ቤታችን ጤንጤ ስንባል የምናፍር ወይም አሁን እንኳን በያለንበት መስሪያ ቤት ወይም በቤት ወይም በዘመዶቻችን መካከል መናቃችን የሚያስጨንቀንና እነሱን መስለን ለመኖር ራሳችንን የምናስታክክ ስንቶቻችን እንሆን? በእምነታችን ኮምፕሮማይዝ ለማድረግ ራሳችንን የምናስለምድ ስንቶቻችን እንሆን? በተለይ በዚህ አሁን ባለሁበት አካባቢ በዌስተርን ወርልድ እምነትን ኮምፕሮማይዝ እንዲያስደርግ የሚያስደርጉ ብዙ ነገሮች አሉ። የምናያቸው ነገሮች እምነታችንን ጥለን እንዲያማልሉ የሚያደርጉ ብዙ ጊዜ እኔ የገጠመኝ የማያቸው ማለት ነው። እኛ የክርስቲያን መዝሙር ብቻ ስንሰማ ነው የማውቀው የነበረው ድሮ ማለት ነው። እና ዳንስ ቤት መሄድ፣ ናይት ክለብ መሄድ ምንም እንዳይደለ የሚቆጠርበትን ሁኔታ ሳይ እኔ ለእኔ ትንሽ ይከብደኝ። ለምንድን ነው እግዚአብሔርን ያስከብራል ወይ ብዬ ጠይቃል። ኮምፕሮማይዝ ለማድረግ የሚያስቸግር በፒር ፕሬዠር ማለት ከጓደኛ ላለመለየት፣ ጓደኛ መስሎ ለመገኘት አንዳንድ የሚደረጉ ነገሮች እግዚአብሔር ግን የማይከብርባቸው ከእምነት የሚያስጥሉ ለምንም ደግሞ የማይጠቅሙ በእድሜ ላይ ትንሽ አይጨምሩ፣ በምንበላው እህል ላይ ትንሽ ጣዕም አይጨምሩ። ምን ይጨምራሉ እስቲ እነዚህ ነገሮች ቢቀሩስ? እንደዚህ አስባችሁ ታውቃላችሁ? የማደርገው ነገር ሁሉ እግዚአብሔርን ያስከብር ይሆን ወይስ አያስከብርም ብላችሁ ትንሽ አስበን እናውቃለን? በእውነት እንደዚህ ብናስብ ግን መልካም ነው። ዳንኤል እኮ የገጠመው በህይወትና በሞት መካከል የሚያስወስን ውሳኔ ነው አይደለም? እኔና እናንተን በህይወትና በሞት መካከል የሚያስወስን ውሳኔ ገጥሞናል? ምርጫ ገጥሞናል? በሕይወታችን በየዕለቱ ስንኖር አሁን ማለት ነው። ዳንኤል ግን የፈለገው ብሎ የወሰነ አይመስላችሁም? አዎ፣ ትዕዛዝ ከወጣ በኋላ እንደሚጥሉት እያወቀ መስኮት ያውም ከፍቶ ምን አለ መስኮትን ቢዘጋ እንኳን አትሉምን? መስኮትን ቢዘጋው እግዚአብሔር ካየ ይበቃል አይደል? ወደ ጓዳ ገባ ብሎ ቢጸልይ ያሰኛል አይደል? እንደዚህ የሚጸልየው ለእግዚአብሔር ነው፣ እግዚአብሔር ያውቃል። ግን በዳንኤል ህይወት በዳንኤል እምነት ውስጥ ይሄ ኮምፕሮማይዝ እንደማድረግ ስለሆነ የቆጠረው ራሱ። ስለዚህ በእግዚአብሔር ፊት እኔ ምንም ወዲያ ወዲህ አልልም፣ ቀድሞ እንደማደርገው አረጋለሁ፣ ቢጥሉኝም እጣላለሁ አለ ማለት ነው። ሲጸልይ ያገኙት ይላል፣ እሰይ ያገኘ ነው ብለው ሮጡ ማለት ነው። ንጉሱን ሊያድነው እንደፈለገ እንኳን ሲያዩ ምን አሉ? ንጉሱንም አልቀረ፣ ንጉስ ሆይ ያጸናው ህግ እንደ ሜዶንና እንደ ፋርስ ህግ እንደሆነ ይወቃሉ። እወቅ፣ አይለወጥም። ቀድሞ አደረግከው በቃ አሁን መለወጥ እንደ አችል። እኛ ዳንኤልን አግኝተነዋል። መቅ ልንጠለው? ማንን ትሾማለህ ከዚህ በኋላ? በእኛ ላይ ልትሾመው አይሆንም ያሉ አይመስላችሁ? እግዚአብሔር የተመሰገነ ይሁን። ከሰማይ አይኖቹ የማይደክሙ አምላክ አለ። አይዝሩ፣ አይገርምም? ዳንኤልን አጥንተው ይመለከቱ ነበር። የዛን ጊዜም ንጉሱ አዘዘ፣ ዳንኤልን ማምጠተው በአንበሳ ጉድጓድ ጣሉት። ንጉሱን ተናገረ፣ ዳንኤልም ሁልጊዜ የምታመልከው አምላክ እርሱ ያድንሃል፣ እኔስ አላድንህም። ያው የምታመልከው አምላክ ያድንህ አይነት ማለት ነው። መጣል ብቻ አይደለም፣ ዳንኤል ሮጦ በሆነ መንገድ እንኳን እንዳያልቅ ዘሎ ይሁን በምን ብቻ አላመኑም። ድንጋይ አምጥተው ምን አረጉ? በጉድጓዱ አፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበትና በመኳንንቱ ቀለበት አተመው ይላል። ከዛ በኋላ ምን ሆነ? የእግዚአብሔርን ስራ ተመልከቱ። እግዚአብሔርን ተመልከቱ። እግዚአብሔር እንዴት አይነት አምላክ እንደሆነ። ንጉሱ ወደ ቤቱ ሄደ፣ ሳይበላ አደረ። ምግብም አላመጡለትም፣ እንቅልፍም ከእርሱ ራቀ። ትክክል እንዳይደለ ስላወቀ ዳንኤል የተደረገበት ነገር ሁሉ ትክክል ሳይሆን የግፍ መንገድ እንደሆነ በእርሱ ላይ በቅናት እንደተነሱበት ስላየ ንጉሱ አልበላም፣ እንቅልፍም አላገኝም። ግን ሊያድነው አልቻለም። አንዳንድ ጊዜ በቤተሰብም ቢሆን መካከል ወይም ደግሞ በመስሪያ ቤት ወይም በየትኛውም የኑሮ አኳያ እንደዚህ አይነት ሰዎች አሉ። አንዳንዶች ያብራሉ ወደሚያጠፉት ወደሚገፉት፣ አንዳንዶች ለጀስቲስ ይቆማሉ፣ ግን ምንም ማድረግ አይችሉም። እንደዚህ አይነት ሁኔታ በህይወታቸው አጋጥሟቸው ያውቃል? ንጉሱ ምንም ማድረግ አልቻለም። ወይ ትንሽ ቀድሞ ተገልጦለት በሆነ የእነሱ ሀሳብ፣ የተንኮላቸው ሀሳብ ግን አላወቀም። ስለዚህ ያደረገው ለእነሱ የሀሳብ ማጽኛ ሆኖ ነበር። ቢሆንም እግዚአብሔር ከላይ ምን ያደርጋል ብያለሁ፣ ይመለከታል። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖ ወደ አንበሳ ጉድጓድ ሄደ። ወደ ጉድጓድም ወደ ዳንኤል በቀረበ ጊዜ በሀዘን ቃል ጠራው። ንጉሱም ተናገረ፣ ዳንኤልም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድንህ ዘንድ ችሏልን? ዳንኤልም ንጉስ ሆይ ሺህ አመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉስ ሆይ አልበደልሁምና፣ አምላኬ መልአኩ ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። ደስ አይልም? ማንንም አልበደልኩም። እኔ በቅንነት ነው የተጓዝኩት። እግዚአብሔርንም የማመልከው በትክክል ነው እና እኔ እግዚአብሔር አምላኬ ምን አድርጎልኛል? የአናብስቶችን አፍ ዘግቶልኛል አለው። አልጎዱኝ። ንጉስ ደስ አለው። ከዛ ዳንኤል እዛው ይቀር አይል መቼስ፣ ጉድጓድ ውስጥ ይቀር ይላል። ከደስታው የተነሳ የሚቆይም አይደለም እንጂ አውጡት አለ። ከጉድጓዱ ወጣ። በአምላኩ ታምኖ ነበርና አንዳች ጉዳት አልተገኘበትም ይላል። ዳንኤልን የከሰሱት ግን ምን ተደረጉ? ዳንኤልን የከሰሱ እነዚያን ሰዎች አምጧቸው፣ እነርሱንና ልጆቻቸው ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድም መጨረሻ ሳይደርሱ አንበሶች ደግሞ ምን አደረጓቸው? አጥንታቸውን ሁሉ ሰባበሩ ይላል። ለዳንኤል ግን እግዚአብሔር ከላይ ተመልክቶ ነበር። የፍጥረታት ሁሉ ገዢ አይደለም ሰውን እንስሳን ኃይለኛውን ማዘዝ የሚችል ግዑዝ ሁሉ የሚታዘዙለት ይህ ማን ነው አሉ አይደለ? ጌታ ኢየሱስ ክርስቶስን ማዕበሉን ጸጥ በል ሲል ጸጥ ሲያደርግ ይሄ ግዑዝ ሁሉ የሚታዘዙለት ማን ነው አሉ ደቀ መዛሙርቱ ሳይቀር። ግዑዝ ሁሉ የሚታዘዝለት አምላካችን እግዚአብሔር ያን አበስትን አፍ ይዘጋ። እኛ ግን ምን ስናደርግ? በአምላካችን ስንታምን፣ በእምነታችን ወዲህና ወዲያ ሳንዋለድ ስንቀር፣ እግዚአብሔርን እንደሚገባ በሕይወታችን ማክበር ስንችል፣ ቢገለኝም እንኳን ከንፈሬን በጥርሴ ነክሼ እኖራለሁ ስንል፣ እግዚአብሔር ካየ ይበቃል ስንል፣ እግዚአብሔር ያያል። እግዚአብሔር በትክክል ይፈርዳል። የአናብስትን አፍ ዘግቶ በሕይወት ያኖራል። ሞት ይገባቸዋል ብለው ሲገፉን በሀገር አኖረን። እግዚአብሔር አምላካችን ድንቅ አምላክ ነው። እኔና 59 የሚሆኑ ሌሎች በአጠቃላይ ወደ 60 የምንሆን ሰዎች በአንድ ጊዜ ታሰርን። መጽሐፍ ቅዱስን ስናነብ፣ ጌታን ስናመልክ፣ በአንድነት ስናመልክ ታሰርን። እነዚህን ደብዳቤ ሰጥቶ ከአገር ማብረር ነበረ አሉን። ትንሽ አንገላቱን ወደዚህ ወደዛ፣ ወደ ፍርድ ቤት፣ ወደ ወህኒ ቤት፣ እንዲሁ በየጣቢያውም የእግዚአብሔርን ስም የጸና ግንብ የሆነውን ስም እየጠራን ትንሽ ተንከራተትን። እግዚአብሔር ግን ተዋጋልን። እኛ ከሀገር አልወጣንም። እኛ ከሀገር መውጣት ነበር ያሉን። እኛ ንግድ ከሀገር በአብዛኛው ወጡ። ዛሬ አንዳንዶቹም እግዚአብሔርን በጣም የማመሰግንበት ጌታ ይራራል ለሁሉም፣ ለአሳዳጆቹም፣ ቀኝና እግራቸውን ለማይለዩም ዛሬ ወደ ጌታም እየመጡ አሉ። ከነዛ ውስጥ ማለት ነው። አገር እንዳይኖራቸው ከአገር ደብዳቤ ሰጥተው ማብረር ነበር ያሉን። በእምነታችን ኮምፕሮማይዝ እንድናደርግ አብዮቱ ወይም ሞት አንልም በማለታችን ማለት ነው። ወይም ደግሞ ኢየሱስን አላምንም ብለን ባለመካዳችን ማለት ነው። የተናቅን የመሰልነውን እኛን ጌታ ኢየሱስ ክርስቶስ በዛሬ ያኖረ የሕይወታችን ምስክርነት ለሌሎችም እንዲደርስ ደግሞ ወዶ ስለነበረ ለአንዳንዶች በራቸውን አንኳኩቶ የልባቸውን ድንዳኔ አስወግዶ ለእርሱ ክብር ይሁን በማለት ዛሬ የሚገዙለትን ሰዎች አትረፈናል። ጌታ ስሙ ይባረክ። ኮምፕሮማይዝ ብናደርግ እኛም እንጠፋ ነበር አይመስላችሁም? የእድሜ ባለቤት እግዚአብሔር ነው ብያለሁ። የሚያኖር እግዚአብሔር እንጂ ከኛ ማንነት የተነሳ አይደለም። ቢሆንም ለራሱ ክብር አኖረ። ኮምፕሮማይዝ እንዳናደርግ የረዳን የዘላለም አምላክ ስሙ ይባረክ። ይህንን ማለት ይችላል። መካድ በፍጹም በውስጤ አልነበረም። ምን እንደሆነ ባላውቅም ግን በእምነት በጣም የበለጠ እንድጠነክር ጌታ ረድቶኝ እንደነበረ አውቃለሁ። እንደውም ድንቅ እያደረገ በየቀኑ እየተናገረን እግዚአብሔር እምነታችንን ያጸና ነበር። ሰው በእግዚአብሔር ሲጸና እግዚአብሔር ደግሞ የበለጠ እምነት ይጨምርለታል። ፊት ለፊት የሚታይ ነገር ለሌላው የማይታይ ነገር እግዚአብሔር ያደርጋል። እየተናገረ ያጸና ነው። በቃሉ እየመከረ ያጸና፣ በቃሉ እያጽናና መከራችንን እንዳናየው ያደርጋል። እንደውም ለሌሎች እንድንራራ፣ ለአሳዳጆቻችን እንድንራራ፣ ለሚያንገላቱን እንድንራራ፣ እንድንጸልይላቸው የሚያደርግ የርኅራሄ መንፈስ በውስጣችን ይከታል። እግዚአብሔር ስሙ ይባረክ። ይለውጣል። ኃይለኛ ነን ብለን የነበርነውን እኛን አንነካም አንደፈርም ብለን የነበርነውን እኛን የለወጠ እግዚአብሔር ማንንም ይለውጣል። ያጸናል። በእምነታችን ስንጸና ሌሎችን ወደ እኛ ያመጣል። መጽሐፍ ቅዱሳችን እንደዚህ አይደለም የሚለው? እነርሱ ወደ አንተ ይመጣሉ እንጂ አንተ ወደ እነርሱ አትሄድም አይልም መጽሐፍ ቅዱስ? ለዘመዶቻችን ቢሆን እኛ ወደ እነሱ ብንደባለት ህይወታችን እናጣለን። አናተርፋትም ይችን ህይወታችን። በእምነት ብንጸና ግን እግዚአብሔር በራሱ መንገድ የእነሱን አእምሮ ለውጦ ወደ እኛ ያመጣቸዋል። ወደ ራሱ ማለቴ ነው፣ ወደ ጌታ ኢየሱስ ክርስቶስ ማለቴ ነው። ለመዳን ምክንያት እንሆናለን። ብናመነታ ግን ምን እንጠቀማለን? ራሳችንንም አንጠቅም፣ ለሌሎችም አንሆን። የብቁን ህይወት ኖረን እናርፋለን። ጌታ ከዚህ ይጠብቀን። ዳንኤል በእምነቱ እጅግ እየጸና ነበር። ደግሞም ጠንካራ ሰራተኛ ነበር። ጥሩ ምሳሌ ነበር። በአለቃው ፊት፣ በንጉሥ ፊት ከፍ ከፍ ሊያስደርገው የሚችል ነገር ተገኝቶበት ነበር። ዛሬ ወገኖቼ፣ እናንተ በመስሪያ ቤታችሁ በጣም ጥራችሁ እየሰራችሁ ታማኝ እንደሆናችሁ አለቃችሁ ሲያውቅ አብረዋችሁ የሚሰሩት በዚህ ምክንያት ሊቀኑ ይችላሉ። ቢሆንም ስላላወቁ ነው። እናንተ ለማን ታማኝ ናችሁ? መጀመሪያ ለእግዚአብሔር። አለቃ ቢያይ ባያይ እግዚአብሔር ያየኛል ብላችሁ የምትሰሩ ከሆነ ይሄ ይሆናል። ሰዎች ሊነሱባችሁ ይችላሉ። ቢሆንም ምን ታደርጉ ታዲያ? ምን ማድረግ ይገባል? እንደ ዳንኤል የፈለገ ቢሆን እኔ ከእውነት ጋር ተስማምቼ እኖራለሁ፣ ዋጋም ቢያስከፍለኝ ጌታ አለኝ ለማለት የሚያስችል እምነት እንዲሰጣችሁ መጸለይ ነው። ይህች ምድር አንዳንድ ጊዜ አትመችም። መከራ አለ። በእውነት ሰምተው ሊኖሩ ለሚፈልጉ ያው መከራ አለ። ቢሆንም ግን እንደ ዳንኤል መጽናት ያስፈልጋል። የዳንኤል አምላክ ይገለጻልና አይዘገይም። የዘገየ ቢመስልም እንኳን ለእኛ እንጂ እግዚአብሔር በጊዜው ይደርሳል። ጊዜውን በትክክል የሚያውቅ እግዚአብሔር ነው። አንነግረው፣ እርሱ በሰዓቱ ይደርሳል። እርሱ በሰዓቱ ይደርሳል። አንዳንድ ጊዜ የአንዳንድ መስሪያ ቤት ሁኔታ ምናልባት እኛ እንደምንጠብቀው እውነቱ ተገልጦ እኔ እዚህ ሹመት አግኝቼ እኖራለሁ እያለ ምናልባት ደግሞ ጠላት በርትቶ ልንወጣም እንችላለን። ግን አንድ ነገር ሲያልቅ ሌላ ነገር መጀመሪያ ነው። ሁልጊዜ ይህንን እወቁ። እግዚአብሔር ሌላ አዘጋጅቶ ከዛኛው ከጨረሰ እግዚአብሔር ይመስገን። ለእኔ ያለህ ምንድን ነው ብሎ መጠየቅ እንጂ ከእግዚአብሔር ጋር መከራከር ምንም አይጠቅም። በእምነት መጽናት ነው ዋናው መልእክቴ። ማመቻመቻ አያስፈልግም። በእግዚአብሔር ነገር ላይ ማመንታት አያስፈልግም። ዳንኤል የአንበሳን አፍ እንኳን አልፈራም። እኛ ደግሞ የአንበሳ አፍ ላይ የሚያደርስ ነገር አልገጠመንም ነው። እግዚአብሔር የተመሰገነ ይሁን። እምነታችን ለሌሎች የሚደርስ ሊሆን ይገባል። ምን ሆነ ለመሆኑ ዳንኤል ይህንን ካደረገ በኋላ? ዳንኤልን እግዚአብሔር ከአንበሳ አፍ ካወጣው በኋላ ምን ሆነ? ከታሪኩ ስንመለከት የመጀመሪያው የተደነቀ ሰው ማን ነበር? ንጉሱ ነበር። በጣም የሚገርመኝ ነገር ሕግ ያወጣው ዳንኤል ማለት ዳሪዮስ ዳንኤልን አንበሳ ጉድጓድ ውስጥ እንዲደረግ ያደረገው ሕግ በሌላ ሕግ ሲለወጥ ወይም ሌላ ሕግ ሲወጣበት እንመለከታለን። ዳንኤል ራሱ ዳሪዮስ ራሱ ምን አለ? በጣም ደስ አለው አይደለ? ከዛ በኋላ ምን እንዳለ እንመልከት። የጻፈው ጽሑፍ አለ እንደ ሜዶንና እንደ ፋርስ ሕግ የሆነ ሕግ አውጥቶ ዳንኤልን ወደ ጉድጓድ የወረደው ሕግ በሌላ ሕግ እንደገና ሲለወጥ እንመለከታለን። ከምዕራፍ 6:25 ላይ የዛን ጊዜም ንጉሥ ዳሪዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ፦ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስትም የማይጠፋ ነው፣ ግዛትም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል። በሰማይና በምድር ተአምራትና ጽድቅን ይሰራል። ዳንኤልን ከአንበሶች አድኖታል። አለ አይደል? ይህንን እኮ ያለው ዳንኤል አይደለም። ዳንኤል አንድ ነገር ነው ያደረገው። ታምነው በጌታ ፊት ማድረግ የሚገባውን የየለቱን ነገር በጌታ ፊት ማድረግ የሚገባውን አደረገ። በቃ ይህንን ያደረገ አላወላወለም። በእምነቱ የሚመጣ ነገር ወደ ኋላ አልጣለውም። ከአንበሶች ስግዱ ጋር ለመዳን ብሎ ጌታን አልካደም። ጌታን ያዘ፣ የሚያደርገውን አደረገ፣ ጉድጓድ ውስጥ ተጣለ። ውጤቱን ተመልከቱ። አልተገለበጠም እንዴ? በጣም የሚገርም ነው እንጂ። እንደውም ዳንኤል ይህንን ሁሉ ለዚህ ሁሉ ህዝብ የሚዳረስ ቋንቋም አይኖረው ነበር። ለዚህ ሁሉ ህዝብ ወጥቶ ጌታ ያድናል እያለ የሚልበትም አቅም አልነበረውም። ግን እግዚአብሔር ለምን ተጠቀመበት? ለበጎ ተጠቀመበት። የዳንኤልን ጉድጓድ ውስጥ መውደቅ ለበጎ ተጠቀመበት። አንደኛ ማዳኑ በንጉስም በአሕዛብ ሁሉ ፊት ተገለጠ። ዳርዮስ እራሱ ስለ እግዚአብሔር መስካሪ ሆነ፣ አንደበቱ ተለወጠ። ለምንድን ነው ቀደም ሲል ደስ ያለውና ህግ ያወጣው ከንጉስ በቀር እንዳይለመን እያደረገው? ጥቅም ያለበት የተከበረ መሰለው አይደለም? እና ከሹማምንቶቹ ጋር ለጥቂት ተስማምቶ ነበር። ማንን ጎል ሊያስገቡ እንደሆነ ባያውቅም ግን ነገሩ ደስ አሰኝቶት ነበር። ከንጉስ በቀር ሌላ አምላክ እንዳይለመን የሚለው ነገር ማለት ነው። ሌላ ሰው ሁሉ ወደ ሌላ አምላክ እንዳይለመን ትንሽ ደስ ያሰኝ ነበር። ቢሆንም ግን እግዚአብሔር የእሱንም ልብ ለውጦ እንደ እግዚአብሔር ያለ ሌላ አምላክ እንደሌለ በግዛቴ በእኔ ግዛት በመንግስቴ ያሉ ሰዎች ሁሉ ለማን አምላክ እንዲንቀጠቀጡ ለዳንኤል አምላክ እንዲንቀጠቀጡ አዝዣለሁ። እርሱ ምን አይነት አምላክ ነው? ሕያው የማይሞት ማለት ነው። ደግሞ ጊዜያዊ አይደለም፣ ለዘላለም የሚኖር መንግስቱ ደግሞ ለዘላለም የማይጠፋ ነው። ግዛቱም እስከ መጨረሻ ይኖራል፣ ያድናል፣ ይታደጋል። እንደዚህ አይነት አምላክ የለም፣ ድንቅ የሚሰራ አምላክ የለም። እና ስለዚህ ለዚህ አምላክ ምን አድርጉ? ተገዙ ማለት ነው። በተለያየ ቋንቋ ዳንኤል አንድ ቋንቋ ቢናገር ወይ ሁለት ቢሆን፣ ንጉሱ ግን የእግዚአብሔርን ስራ ሲሰራ ተገኘ። በማን ምክንያት? በዳንኤል ምክንያት፣ በምስኪን ሰው ምክንያት፣ በስደተኛ ምክንያት። በእምነታችሁ ኮምፕሮማይዝ ካላደረጋችሁ እውነቴን ነው የምላችሁ፣ እግዚአብሔር ለሌላው ለበረከት ያደርጋል። ለራሳችን ብቻ አይደለም፣ ለሌላው እንተርፋለን። ያ ያሉ ጌታ በውስጣችን ያ ያሉ በእውነት የሚሄድ የእግዚአብሔር ሰው ናት፣ በእውነት የሚሄድ የእግዚአብሔር ሰው ነው ይላሉ። የእግዚአብሔር ሰው ነው ይላሉ። ክብሩ ለማን ይሆናል? ለእግዚአብሔር ይሆናል። ለእግዚአብሔር ይሆናል። እንዴት ነው እየኖርን ያለ ነው? እንዴት እየኖራችሁ ነው ወገኖች? በዚህ ምድር ላይ ብዙ ምርጫ አለ። ህይወት ደግሞ የምርጫ ጉዳይ ነው። ጌታን ጥብቅ አድርጎ ይዞ መኖር፣ ሉክወርም ክርስቲያን ሆኖ መኖር፣ በራድ ወይም ትኩስ ያ አይደለም። ህይወት ይዞ መኖር፣ እንደሚኖሩ መኖር፣ ዝም ብሎ መኖር፣ የማያረካ ህይወት ይዞ መኖር። አንድ ሰባኪ ሲናገር ከዚህ በፊት እንደዚህ አለ፣ የህይወት ሩጫችሁ ያዝኩት ስትሉ እያመለጣችሁ መሮጥ ብቻ ይሆናል። ያዝኩት ስሉ እያመለጠ ይኸው ነው አይደል? በዚህ ምድር ላይ ብዙ ሩጫ አለ። አገኘሁት ሲሉ አንዳንዴ ያገኙት ነገር ተራ ይሆናል። ታመንኩበት ሲሉ የታመኑበት ነገር ሲንሸራተት ይገኛል። ለየትኛው ነገር ነው ጌታን እንዳናከብር ያደረገን? የትኛው ነገር ነው? ለየትኛው ነገር ነው ጊዜያችንን የምናጠፋው? ኮምፕሮማይዝ እንድናደርግበት ያደረገን ነገር ቢገመት ቢመዘን ጌታን ከማክበር ይበልጣልን? ከዘላለማዊ ህይወት ይበልጣልን? ጊዜያዊ የሆነው ነገር ዘላለማዊ ሊሽረው አይገባም። የዳንኤል በእምነት መስማት የዳርዮስን ግዛት ሁሉ ካነቃነቀ የኔና የእናንተ እምነት ቤተሰባችንን እንኳን ሊያነቃንቅ ይገባል። ወንድማችንን ጓደኛችንን በእምነታችን ምክንያት ልንደርሰው ይገባል። ህይወታችን የበረከት ሊሆን ይገባል። የመርገም ሊሆን አልተጠራንም። የእርሱን በጎነት ልትነግሩ ለእርሱ የተለያችሁ ወገን ናችሁ አይደል እንደሚለው መጽሐፍ ቅዱስ። የተለየንለትን ለይተን ማወቅ ያስፈልጋል። እንዳናመቻመች እንዳናወላውል የዘላለም አምላክ እግዚአብሔር ይረዳል። በቃሉ ላይ ጸንተን ከኖርን እግዚአብሔር እንደሚወደው ራሳችንን ከእግዚአብሔር ጋር እያማጸንን ከኖርን ጌታ ይረዳናል። እርሱ በድካማችን ይራራል። አምላካችን ሩህ ሩህ ነው፣ ይታገሳል። ተስፋ እንደሌላችሁ አልተዋችሁም አለ ጌታ ኢየሱስ ክርስቶስ። ምናልባት አንዳንዶቻችሁ ተስፋ መቁረጥ ውስጥ ሆናችሁ ቢሆን ተስፋ አትቁረጡ። ለጌታ ተስፋ አይቆረጥ። ጌታ የዘላለም አምላክ ነው። ልጆቹ ብርቱ ናቸው። የነገስታት ንጉስ ነው። እርሱ የዘላለም አምላክ ነው። መንግስቱ አይጠፋም፣ ለዘላለም ግዛቱም መጨረሻ የለውም አለ ዳርዮስ። እንኳን አምላካችን ሕያው ነው፣ ያያል። ከፊቱ የተጣጣ የማያየው ነገር ምንም የለ፣ ያያል። አሁን እናንተን ያያል፣ እኔን ያያል። እግዚአብሔርን የምንነግረው ነገር የለም። ታማኝ ሆነን ራሳችንን ለእግዚአብሔር ለማቅረብ እንለምነዋለን እንጂ የማያውቀው ነገር የለም። ስለዚህ ጌታ ሆይ አቅም ሆነኝ በእምነቴ እንዳላወላውል እርዳኝ ልንለው ይገባል። የጸናችሁ ክንዱ ከጉድጓድ ዳንኤልን እንዳወጣ እኔና እናንተንም እንዲሁም ከመገፋታችን ሊያድነን ከመጣላችን ሊያወጣ የዘላለም አምላክ ታማኝ ነው። ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አይደል ጌታ ኢየሱስ ያለው? አዎ፣ እርሱ ሕይወት ነው ለእኛ ለሌሎችም ህይወት እንዲሆን እኛ ደግሞ ምክንያቶች ልንሆን ይገባል። ዳንኤል በዳርዮስ ግዛት ሁሉ ለሚኖሩ የተለያዩ ቋንቋ ለሚናገሩ ምክንያት ሆነ፣ ፊታቸውም ወደ እግዚአብሔር እንዲመልሱ ማለት ነው። እኔና እናንተም ምን አይነት ምክንያት ሆነን እንደሆን ራሳችንን ልንመረምር ይገባል። የዘላለም አምላክ ስሙ ይባረክ። እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን፣ እንገዛልሃለን። አንተ የዓለም ሁሉ ንጉሥ፣ የሰማይና የምድር ፈጣሪ ነው። የእኛም ደግሞ እኛ ራሳችንን ከምንም ነገር ልናድን አንችልም። ከሁሉ ማዳን ግን አንተ ትችላለህ። እምነታችንን ደግሞ አጽናለን። ከሚያንገዳግደን ነገር አድነን እግዚአብሔር ሆይ። በቃለ እውነት ደግፈን፣ የጸሎት ሕይወታችንን አበርታ። አባት ሆይ ፊት ለፊት እያየን አንተን እያመለክን ከቀን ወደ ቀን መሻገር እንድንችል ደግሞም ለሌሎች በረከት መሆን እንድንችል እንድትረዳን እኛነታችንን መልሰን ለአንተን አደራ ስጠን። በክርስቶስ ኢየሱስ አሜን። ጌታ ይባርካችሁ። በሚቀጥለው ትምህርታችን እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን።